ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 14 2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባትና
ጤና ይስጥልኝ፣ እኔም ቆንጂት ታዬ ነኝ።
የበጎ አድራጎትና ሲቪክ ማህበራት አዋጅ ለስራቸው እንቅፋት ሆኖ መቆየቱን የገለጹ የሰብአዊ መብቶች ተሟጋች ድርጅቶች ተወካዮች አዋጁን ለማሻሻል በተያዘው ጥረት ላይ ተስፋ እንዳላቸው እየተናገሩ ነው።
ባለፉት 10 ዓመታት የሰብአዊ መብት ተከራካሪ ድርጅቶች ሚናቸው እጅግ በጣም ተመትቶ ዝቅተኛ ደረጃ ላይ የሚገኙ የነበሩ ነው። ከአዋጁ መውጣት በፊት ከመቶ በላይ መብት ላይ የሚሰሩ ድርጅቶች ነበሩ። አሁን 5 የማይሞሉ ናቸው።
አቶ ቢኒያም አባተ የሰብአዊ መብቶች ጉባኤ ተጠባባቂ ዲሬክተር ናቸው። የእሳቸውን ድምፅ ነው የሰማነው። በአብይ ርዕስ ይዘናቸዋል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ኢትዮጵያ ከኤርትራ ጋር በሚያዋስናት ድንበር ብዛት ያለው ሰራዊት ከሰፈሩባቸው አካባቢዎች ወታደሮቿን እያስወጣች ነች ተብለው የወጡትን ሪፖርቶች አስተባብላለች። የኢትዮጵያ ወታደሮች በኢትዮ ኤርትራ የድንበር ጦርነት ወቅት አንዷ ዋና ግንባር ከነበረችውና ለባድመም ቅርብ ከሆነችው ከሽራሮ ከተማ እየወጡ ነው የሚሉ ሪፖርቶች ባለፈው ሳምንት መውጣታቸው ይታወሳል። ወታደራዊ ተሽከርካሪዎችና የሕዝብ ማመላለሻ አውቶቡሶች የኢትዮጵያ ወታደሮች ከአካባቢው አሳፍረው ሲያወጡ ታይተዋል ተብሎም ነበር። የኢትዮጵያ የመከላከያ ሚኒስትር ሞቱማ መቃሳ ለሪፖርተር በሰጡት ቃል የኢትዮጵያ ወታደሮች ከሽራሮ መውጣት ሪፖርት ከእውነት የራቀ ነው ብለዋል። በሽራሮ ግንባር አካባቢ የወታደሮች እንቅስቃሴ እንደነበረ ግን ያላስተባበሉት የመከላከያ ሚኒስትሩ ሞቱማ መቃሳ ያ የጦር ሰራዊታችን መደበኛ ወትሯዊ እንቅስቃሴ እንጂ ሌላ አይደለም ብለዋል። ባለፈው አርብ የቪኦኤ የመቀሌ ዘጋቢ አለም ፍስሐ የመከላከያ ሰራዊት የተወሰኑት ወታደሮች በመሀል ሀገር ያለ የጸጥታ ሁኔታን ለማረጋጋት መውጣቱን የታህታይ አዲያቦ ወረዳ አስተዳዳሪ የሆኑትን አቶ ሙሉ መብራቱን ጠቅሶ ዘግቦ እንደነበረ ይታወሳል።
የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግና የሶማሌ ክልል ዲሞክራሲያዊ ህብረት የሚባለው ቡድን ጥምረት መፍጠራቸው ተዘግቧል። ኦብነግ በትዊተር ባወጣው መግለጫ ለሶማሌ ሕዝብ ነጻነትና ፍትሕ ለመታገል በምንከተለው መርሃችን የሶማሌ ነጻነት ጥምረትን መስርተናል። ዋናው አጀንዳችንም የሶማሌን ሕዝብ የራስን ዕድል በራስ መወሰን ለማረጋገጥ ያለመታከት መስራት ነው ብሏል።
ዩናይትድ ስቴትስ ቨርጂኒያ ውስጥ ነዋሪ የሆኑ መርጊያ ንጉሴ ሀብተየስ የሚባሉ ሰው የአሜሪካ ዜግነታቸውን የመነጠቅ አደጋ ተደቅኖባቸዋል። በዋሽንግተን ፖስት ጋዜጣ ዘገባ መሰረት የ58 ዓመቱ አቶ መርጊያ የዩናይትድ ስቴትስ ዜግነት ያገኙት ማመልከቻቸው ላይ እኔ ማንንም በፖለቲካ አመለካከቱ ምክንያት አሳድጄም አሰቃይቼም አላውቅም ብለው ቀጥፈዋል ተብለው ባለፈው አርብ በቁጥጥር ስር ውለዋል። በተከፈተባቸው የክስ ዶሴ መሰረት ግለሰቡ በኢትዮጵያ በወታደራዊ አገዛዙ ዘመነ መንግስት በተካሄደው የቀይ ሽብር ወቅት በእስር ቤት መርማሪ ነበሩ ተብለው ነው የተወነጀሉት። በስደተኝነት ዩናይትድ ስቴትስ የገቡት አቶ መርጊያ ወንጀሉን ፈጽመዋል ተብለው ከተበየነባቸው የአሜሪካ ዜግነታቸውን ተገፈው ከሀገር ሊባረሩ ይችላሉ። ዋሽንግተን ፖስት እሳቸውንም ሆነ ቤተሰቦቻቸውን አግኝቶ ለማነጋገር ያደረገው ሙከራ አልተሳካም።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በቀሳውስቷ በልጆች ላይ የሚፈጸም ወሲባዊ ጥቃት ተፈጽሞ ቢገኝ እንኳን እንዲሸፋፈን የማድረግ ባህል እንዳይኖር ጥረት መደረግ እንዳለበት ርዕሰ ሊቃነ ጳጳሳት ብፁዕ አቡነ ፍራንሲስ አሳሰቡ። ብፁዕነታቸው ይህን ማሳሰቢያ የሰጡት በቅርብ ጊዜ ይፋ እየተደረገ ያለውን በቀሳውስት የተፈጸሙ ድርጊቶች ወይም በቀሳውስ ተፈጽመዋል የተባሉ ድርጊቶችን በተመለከተ ለዓለም ካቶሊክ እምነት ተከታዮች በጻፉት ደብዳቤ ነው። ባለፈው ሳምንት አንድ የዩናይትድ ስቴትስ ከፍተኛ የክስ ሰሚ ህዝባዊ ሸንጎ ይፋ ባደረገው ሪፖርት በስድስት የፔንሲልቬኒያ ክፍለ ሀገር ሀገረ ስብከቶች ባለፉት 70 ዓመታት ውስጥ ከ300 በላይ ቀሳውስት ከ1000 በሚበልጡ ልጆች ላይ ወሲባዊ ጥቃት አድርሰዋል ብሏል። አቡነ ፍራንሲስ በደብዳቤያቸው ምንም እንኳን እነዚህ አብዛኞቹ ቀድሞ የተፈጸሙ ናቸው ሊባል ቢችልም በብዙዎቹ ሰለባዎች ላይ ያሳደሩትን ጉዳት በየጊዜው እየተረዳኑ ነው ብለዋል። ካቶሊክ ቤተ ክርስቲያን አሉ ብፁዕነታቸው ወዲያው እርምጃ አለመውሰዷን በሐፍረትና በጸጸት ታምናለች። አጥቂዎች በብዙ ሰዎች ላይ ያደረሱትን ጉዳትም ትረዳለች።
ቁጥራቸው ወደ 90 የሚጠጋ ደቡብ ኮሪያውያን የደቡብ ኮሪያ አረጋውያን ከ60 ዓመት በላይ ከተለዩቸው ሰሜን ኮሪያ ካሉ ዘመዶቻቸው ጋር ለመጀመሪያ ጊዜ ተገናኙ። ዛሬ ሰኞ ደቡብ ኮሪያውያኑን ያሳፈሩት አውቶቡሶች ከሰዓታት በኋላ የሰሜኗን ድንበር አቋርጠው ኮሪያዋ ካማንግ ተራራ የመዝናኛ ስፍራ ላይ ሁለቱ ወገኖች ሲገናኙ ተቃቅፈው ሲላቀሱ ተስተውለዋል። የኮሪያ ልሳነ ምድርን ሁለት ላይ ከከፈለው ጦርነት ወዲህ ሲገናኙ የመጀመሪያ ጊዜያቸው ሲሆን በቀጣዮቹ 3 ቀናት የሰሜን ኮሪያ የደህንነት ሰዎች በአይነ ቁራኛ እየተከታተሏቸው ከዘመዶቻቸው ጋር 6 ጊዜ በአካል ተገናኝተው ጊዜ እንደሚያሳልፉ ነው የተገለጸው። እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት ወዲህ እንዲህ አይነት የዘመዶች መገናኘት መርሃ ግብር ሲከናወን ይህ 20ኛ ጊዜ መሆኑ ተጠቁሟል። እንደ አውሮፓውያን አቆጣጠር ከ1950 እስከ 53 በተካሄደው ጦርነት በሚሊዮኖች የተቆጠሩ ቤተሰቦች ተለያይተዋል። ይህ ከሆነ ከ50 ዓመት በላይ በማለፉም ብዙዎች ከቤተሰቦቻቸው ጋር ሳይገናኙ አልፈዋል። በሕይወት ያሉትም ቢሆኑ አብዛኞቹ ከ80 ዓመት በላይ ናቸው።
የኢንዶኔዥያዋን የጎብኚዎች መስህብ የሆነችውን ደሴት ሎምቦክና አጎራባቿ ሱማባዋ ደሴት ትናንት እሁድ ማታ የመታቸው ከባድ ርዕደ መሬት ቢያንስ 10 ሰው ገድሏል። በሬክተር የንዝረት መለኪያ 6.9 የተመዘገበው ነውጥ የሞቱት አብዛኞቹ ሰዎች ሕንፃ ተደርምሶባቸው መሆኑን የሀገሪቱ ብሔራዊ አደጋ መከላከልና እርዳታ መስሪያ ቤት አስታውቋል። ሎምቦክ ደሴትን ከሁለት ሳምንታት በፊት የመታት የመሬት ነውጥ ከ400 በላይ ሰዎችን መግደሉ ይታወሳል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ነሐሴ 14 2010 ዓ ም ምሽት ፕሮግራም ነው።
የጠቅላይ ሚኒስትር አብይ አህመድ መንግስት ሮሮ የሚሰማባቸውን አዋጆች በመመርመር ጀምረዋል።
የሰብአዊ መብቶች ሕግ ባለሙያና የዩኒቨርሲቲ መምህር ትንታኔ በሁለተኛው አጋማሽ ዝግጅታችን ይዘናል። አብራችሁን ቆዩ፣ ጠብቁን። ሌሎችም መደበኛ ዝግጅቶችና ዕለታዊ ዘገባዎች አሉን በምሽቱ።
አሁን የዕለቱ የኢትዮጵያና ዓለም አቀፍ አበይት ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ አብይ ርዕስ
የበጎ አድራጎትና ሲቪክ ማኅበራት አዋጅ ለሥራቸው እንቅፋት ሆኖ መቆየቱን የገለጹ የሰብአዊ መብቶች ተሟጋች ድርጅቶች ተወካዮች አዋጁን ለማሻሻል በተያዘው ጥረት ላይ ተስፋቸውን ጥለዋል። በሀገሪቱ እየታዩ ያሉ ለውጦችም ሥራቸውን የሚያግዙ መሆናቸውን እየተናገሩ ነው። በሰብአዊ መብቶች ላይ የሚሰሩ 5 ድርጅቶች የኢትዮጵያ የመብት ድርጅት ኅብረት የተሰኘውን የጋራ ስብስብ ይፋ አድርገዋል። እስክንድር ፍሬው ተጨማሪ አለው ከአዲስ አበባ።
አወዛጋቢው የ1997 ምርጫ የተወው ጠባሳ ዓመታትን የተሻገረ ከዚያ በኋላ በነበሩት የገዢው ፓርቲ ተግባራት ላይ የሚተንጸባረቀ መሆኑን ተንታኞች፣ ፖለቲከኞችና የገዢው ፓርቲ ተቺዎች ይገልጻሉ። ሚሊዮኖች ተሰልፈው የመረጡበት ዓለም ትኩረቱን የሰጠው ነጭ ጥቁሩ እዚህ ከተሞ የታዘበው ያመርጫ ተከትለው ለመጡ ተግባራት መነሻ እንደሆነም ያምናሉ። ከነዚህ ተግባራት መካከለም ምርጫውን ተከትለው የወጡ ህጎች አዋጆችና መመሪያዎችን ይጠቅሳሉ። ያደግ እነዚያን አዋጆች አወጣው የተፈካከሩትን ለማስቆም የተቃወሙትን ለመቅጣት ከኔ ተቃራኒ በሆነ አቅጣጫ ቆመዋል ያላቸውንም ለመበቀል እንደሆነም በተለይ ተቃዋሚዎች በተረጋጋሚ ሲገልጹ ቆይተዋል። በርካታ የፖለቲካ ተንታኞች እንደሚያምኑት በተረጋጋሚ እንደገለጹት እንደጻፉትም ምርጫውን ተከትለው በነበሩት አመታት መብቶች ተገድበዋል። ገዢው ፓርቲ ኢህአዴግ ይህንን ያደረገው ተቃዋሚ ፓርቲዎችና የሰባይ መብት ተቋማት አፋኝ ሲሉ የሚጠሯቸውን እነዚያን አዋጆች በማውጣት ጭምር እንደሆነም የተንታኞቹ እምነት ነው። ከነዚህ አንዱ የሆነው የበጎ አድራጎት ድርጅቶችና ማህበራት አዋጅ ለምሳሌ በሰባይ መብት ላይ የሚሰሩ ድርጅቶችን ሙሉ በሙሉ ሊባል በሚችል ሁኔታ አስቆሟል። የሰባይ መብቶች ጉባኤ ሰመጉ ለምሳሌ በዚህ አዋጅ ምክንያት 80% አቅሙን አጥቷል። ተጠባባቂ ዳይሬክተሩ አቶ ቢኒያም አባተ ይህንኑን የሚያብራሩት
ለፍታ 10 ዓመታት የሰባዊ መብት ተከራካሪ ድርጅቶች ሚናቸው እጅግ በጣም ተመቶ ዝቅተኛ ደረጃ ላይ ይገኙ የነበሩ ነው። ከአዋጁ መውጣት በፊት ከመቶ በላይ መብት ላይ የሚሰሩ ድርጅቶች ነበሩ። አሁን 5 የማይሞሉ ናቸው። ስለዚህ ይሄ ያለው የድርጅቶቹ ቁጥር ማነስ ራሱ በተግባራቸው ላይ የራሱን አስተዋጽኦ ያሳርፋል። ከዛ ወደ ሰመጉ ስንመጣ ሰመጉ ከአዋጁ መውጣት በፊት 13 አካባቢ ቢሮዎች በተለያዩ የሀገሪቱ ክልሎች የነበሩት ትልቅ ድርጅት ነው። አዋጁ ከወጣ በኋላ ግን እነዛን ቢሮዎች ለመዝጋት ተገዷል። 80% አቅሙን አጥቷል። ሰራተኞችን ቀንሷል። ይህ
ስንት ቢሮዎች ተዘግተው ስንት ቀሩት?
በወቅቱ ከአዋጁ በኋላ ከ13 ነበሩ ከአዋጁ በፊት። ነገር ግን የአዋጁ መውጣት በኋላ የነበረው 3 ቢሮዎች ብቻ ነበሩ። ሌሎቹን 10ዎቹን ዘግተናል። 80% በላይ ሰራተኞቻችንን ለማሰናበት ተገደናል። የተለያዩ አይነት ጫናዎች፣ ቢሮክራሲዎች የሚያመጡትን ጫናዎች ሰመጉን ለጥቂት አመታት በነበረበት የስራ ብቃት እንዳይቀጥል አድርጎታል።
ከ400 በላይ መንግስታዊ ያልሆኑ ድርጅቶችን በአባልነት ያቀፈው የክርስቲያን የበጎ አድራጎት ድርጅቶችና ማህበራት ህብረት ሲአርዴ ዳይሬክተር ዶክተር መሸሻሸው አረጋ እንዳሉትም አዋጁ አባሎቻቸው በመብት ላይ እንዳይሰሩ እንቅፋት ሆኗል።
አባል ድርጅቶቹ በመብት ጉዳዮች ላይ እንዳተኩሩ የልማት ስራና የመብት ስራዎችን አዳብለው አመጋግበው እንዳይሰሩ ከፍተኛ እንቅፋት ፈጥሮባቸዋል። ከአባላት ስብጥሮቻችን አንጻር ስንመለከት ደግሞ ሲሲአርዴ ቀድሞ ሁሉንም ማለትም ሀገር በቀሎቹንም እንዲሁም ኢንተርናሽናል ድርጅቶቹን ይዞ ሲሰራ ነበረ። በአሁኑ ሰዓት ግን በተጣለው ገደብ ምክንያት ከአገር በቀሎች ውስጥ ከ10% በላይ የሚሆነውን ከሀገራቸው የሚያመነጩትን ተለምዶ አገር በቀል ድርጅቶችን የሚባሉት በእኛ ውስጥ እንዳይታቀፉ ክልከላ ተደርጓል።
እንግዲህ ይህ አዋጅ በጣም ከፍተኛ ተቃውሞ ሲቀርብበት የቆየ አዋጅ ነው። ገና ከጅምሩ ጀምሮ በራሳቸው በበጎ አድራጎትና ማህበራት፣ በተለያዩ ዓለም አቀፍ ድርጅቶች፣ በሰብአዊ መብት ተቋማት ለምን አወጣው የኢትዮጵያ መንግስት ያንን አዋጅ? በርሶ እምነት ይህን ያህል ጊዜ መቆየት ነበረበት ወይ? በዚህ እየተገበረ
መንግስት አዋጁን ያወጣበትን መንገድ መመለስ ያለበት ራሱ መንግስት ነው። ነገር ግን በአዋጁ መቅድም ላይ የተቀመጡ በዛሬው ውይይታችን ላይ የአጥኚ ቡድን መነሻ አድርጎ ያቀረባቸው ነገሮች አሉ። አንደኛ ዜጎች ተደራጅተው መብታቸውን ኤክሰርሳይዝ እንዲያደርጉ ለማስቻል ነው። ሁለተኛ የመንግስት ያልሆኑ ድርጅቶች በልማት ውስጥ በማህበራዊ ትራንስፎርሜሽን ውስጥ ያላቸው ተሳትፎ ከፍ እንዲል ለማድረግ ያንንም ለማጠናከር እንግዲህ ዲክሌር የተደረጉት በይፋ የሚታወቁ ምክንያቶች እነዚህ ናቸው። ከዛ ውጪ እንግዲህ ፖለቲካ ምክንያቶች ሊኖራቸው ይችላል። ያንን እንግዲህ መንግስት ነው ከኔ በለጠ ለመናገር የሚችለው።
አዋጁ በወጣበት ወቅት የፓርላማ አባል ነበርኩ የሚሉት ታዋቂው የህግ ባለሙያ አቶ ወንድሙ ኢብሳ ግን የበጎ አድራጎት ድርጅቶችና ማህበራት እንደዚሁም የጸረ ሽብር አዋጅ የወጡበት ምክንያት ግልጽ ነው ይላሉ።
ያው እንደሚታወቀው የጸረ ሽብር አዋጅና የበጎ አድራጎት ድርጅት አዋጆች ከዛሬ 10 ዓመት በፊት በሚጠነሰሱበት ጊዜ ከ1997 ዓ.ም የምርጫ ውጤት በኋላ ነው። ምን ማለት ነው? አንደኛ እዚህ አዋጆች ሲጠነሰሱ ሲታሰቡ ችግር ለመፍታት ህዝብን ለማስተባበር አገርን ወደፊት ለመውሰድ ሳይሆን ገዢው ቡድን ገዢው ፓርቲ ስልጣን ላለማጣት ህዝቡ ተደራጅቶ ከስልጣን እንዳይወርደው በተንኮል ተጠንስሶ በተንኮል የወጣ ነው። ይሄም በመሆኑ አጋጣሚ ምክር ቤት ፓርላማ ውስጥ ነበርኩና ህዝቦች በሙሉ ሲጮሁበት ሁለቱም አዋጆች አገር ለማጥፋት፣ ዜጎቹን ለመጉዳት፣ የህግ በላይነትን ለመደምሰስ ለማጥፋት፣ ሰብአዊነትን መተባበርን ለማጥፋት ከጥቂት ከዛ ከገዢ ፓርቲ በቀር ሌሎች ዜጎችን በሙሉ ከህግ በላይነት ከሰባዊነት ከመረዳዳት ያስወገደ በመሆኑ ሲጮህበት የነበረው ነው። በሌላ በኩል ደግሞ ህግ ሲወጣ ነባሩን ችግር ለመፍታት የቆየውን ችግር ፈትሾ ለመፍታት አሁን ያለውን ሁኔታ በደንብ ተረድቶ ቀጣውን ረጂም ጊዜ እንዲያስገድ ነው። ይሄ ህግ ግን ሲወጣ አገርን ለመገደብ ነው፣ ህግ በላይነትን ለማጥፋት ነው። ህገ መንግስቱን በተጻረረ በመሆኑ መጠን ህጎች ሲወጡ ጁሪስፕሩደንስ የሚባል ህግ ፍልስፍና ወጣጣል። አንድ ግዝም ብሎ ከበደ ገመዳን ለመጉዳት ለመጥቀም አይወጣም። እነዚህ ህጎች ግን ሲወጡ ፐርፐዝሊ በኢትዮጵያ ውስጥ የህግ በላይነትን ለማጥፋት፣ በኢትዮጵያ ውስጥ ሰብአዊ ዲሞክራሲያዊ መብቶችን የሚያስከብሩ ኃይሎችን በማጥፋት እንደኔ ማሰብ እንደኔ መናገር እንደኔ መስራት ከዚህ ውጪ የሰው ትንፋሽ የሰው አስተሳሰብ ለማጥፋት በመሆኑ ድብ እንዳልኩት ሁለቱ አዋጆች በጎ አድራጎት ድርጅቶችም ሚሊዮኖች ወደ ድህነት ከተዋል። ሚሊዮኖች አሁን የቀይሮ ፋኖ ዘርማ የመሳሰሉ ነገር በሙሉ እኮ ስራ በማጣት ብቻ ሰው ማጥተን በመገደም የጽብር ህግ ደግሞ የጸረ ሽብር ህግ የሚባለው የቀይ ሽብር ህግ አካል ለውም ቀጣይ
የተጀመረው ፈጣን የለውጥ ሂደት አጋዥ በሆኑ አዋጆች መመሪያዎችና ተቋማት እንደሚታገዝ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ይገልጽ ቆይቷል። በዚህም መሰረት የህዝብ ሮሮ የሚሰማባቸውን የበጎ አድራጎትና ማህበራት የጸረ ሽብርና ሌሎች አዋጆችን መመርመር ጀምሯል። የህግና የፍትህ ስርዓት ማሻሻያ ምክር ቤት በሚል መንግስትን እንዲያማክርና የማሻሻያ ሐሳብ እንዲያቀርብ በፌደራል ጠቅላይ ዋና አቃቢ ህግ የተቋቋመው ምክር ቤትም በሳምንቱ መጨረሻ የመጀመሪያ ሪፖርቱን አቅርቧል። ምክር ቤቱ በስሩ ንዑስ ኮሚቴዎች ያሉት ሲሆን ከነዚህ ሁለቱ ማለትም የበጎ አድራጎት ድርጅቶችና ማህበራት ኮሚቴ እንደዚሁም የጸረ ሽብር አዋጅ ኮሚቴዎች ናቸው በሳምንቱ መጨረሻ የመጀመሪያ ምልከታና ምክር ሐሳብ ሪፖርት ያቀረቡት። የበጎ አድራጎት ድርጅቶችና ማህበራት የህግ ማዕቀፍ ምልከታና ምክር ሐሳብ በሚል ርዕስ የጥናት ቡድኑን ሐሳብ ያቀረቡት የኮሚቴው ሰብሳቢ አቶ ደበበ ኃይለ ገብርኤል ናቸው። የቀረበው ጽሁፍ ወደ ሌላ ረቂቅ አዋጅ የሚወስድ መንደርደሪያ እንደሆነ ለአሜሪካ ድምጽ አብራርተዋል።
አመላካች ነው። ረቂቁ ሊይዛቸው የሚገቡ ነገሮችን አሁን የሚመጣው ህግ ምን ምን ነገሮችን ይይዛል የሚለውን ያንን ለማለት ነው። ዋና ዋና የሚባሉ ነገሮችን ለማሳየትና በውይይት ለማዳበር ነው።
ሙሉ በሙሉ ነው የሚተካው አዋጁ ወይስ ይሻሻላል? ምንድነው በእናንተ እስካሁን የደረሳችሁበት?
አዋጁ ሙሉ ለሙሉ ነው የሚተካው። ምክንያቱም እንግዲህ አሜንድመንት ወይም ደግሞ ማሻሻያ የተወሰኑ አንቀጾች ብቻ ሲሆኑ ነው ችግሩ። ይሄ ግን መዋቅራዊ የሆነ ችግር ያለበት አዋጅ ነው። አንድ ቦታ ጋር ብቻ ተስተካክሎ የሚቆም አይደለም። ስለዚህ አዋጁ ሙሉ ለሙሉ ነው የሚስተካከለው።
የምክር ቤቱን አቋም ነው እየነገሩኝ ያሉት? የመንግስትም ይሄን አቅጣጫ ነው የተከተለ ያለው?
ይሄ እንግዲህ የምክር ቤቱ ነው። እኛ የማማከር ነው። ይሄንን ለመንግስት እናቀርባለን። መለወጥ አለበት ነው የምንለው። የተሰጠንም የስራ መመሪያ ለሀገር ይበጃል፣ በተለይም ደግሞ ግልጽና ዲሞክራሲያዊ የሆነ ማህበረሰብ ለመፍጠር ያስችላል፣ በህገ መንግስቱ ላይ የተረጋገጡ ሰብአዊ መብቶችን ለማስጠበቅ ይረዳል የሚባል መስፈርትን ያሟላ በተለይ ዓለም አቀፍ መስፈርቶችን ያሟላ ህግ እንዲሆን ነው የሚታሰበው። ስለዚህ በዛ መሰረት ነው እየሰራን ያለ ነው።
በጣም አሳሪ ነበር የሚሉ አባባሎች ተጠቀማቸዋል ቅድም ስታቀርቡ ጽሁፉን እና ምንድነው በዋነኛነት አሳሪ? የትኛዎቹ የአዋጁ ክፍሎች ናቸው የበለጠ አሳሪ ያደረጉት ድርጅቶችንም ያቀጨጩት?
አንደኛው የገንዘብ ምንጭን መሰረት በማድረግ በዚህ ስራ ላይ መሳተፍ ትችላላችሁ አትችሉም የሚል ክልከላ አለው። የእኛ ህገ መንግስት አንቀጽ 31 ላይ በግልጽ የተቀመጠው ማንኛውም ሰው ለማንኛውም ህጋዊ አላማ የመደራጀት መብት አለው፣ ህጋዊ አላማ። አሁን ግን ይሄ አዋጅ የሚያደርገው ምንድን ነው? ከውጭ ገንዘብ ከተቀበልክ ለምሳሌ በሰብአዊ መብት ስራዎች ላይ፣ በጾታ እኩልነት፣ በፍትህ ስርዓት ማሻሻያ፣ በአካል ጉዳተኞች፣ በግጭት አፈታት ስራዎች ላይ መሳተፍ አትችሉም ይላል።
ከ10% በላይ ከተቀበሉ
ከውጭ ከተቀበሉ። ይሄ እንግዲህ ምንድነው ተጨባጭ ሁኔታ የታወቀ ነው። በአንድ በኩል ለምሳሌ 90% የሚሆነውን ከሀገር ውስጥ አሰባስቡ ይላል። ነገር ግን እንደገና ደግሞ መመሪያ ወጥቶ በመመሪያ ይሄ ተገድቦ ቁጭ ብሏል። ከሀገር ውስጥ ማሰባሰብ አይችሉም። የተለያዩ ገደቦች አሉ የተቀመጡ። ለምሳሌ ከሀገር ውስጥ ገንዘብ ለማሰባሰብ አንዱ በግልጽ የሚለው ምንድነው አማራጭ ካጣህ ይላል። አንደኛው እንት ሲጀምር ሁለተኛው ነገር ደግሞ ምንድነው የምትሰማሩበት የስራ መስክ ከአላማችሁ ጋራ ተመሳሳይ የሆነ ይላል። ለምሳሌ ሰብአዊ መብት ላይ የሚሰራ ድርጅት ምን አይነት የገቢ ማስገኛ ስራ ውስጥ መሳተፍ ይችላል? ምንም ሊነግድ እና ትርፍ ሊያገኝበት የሚችል የስራ መስክ አይኖረውም። ስለዚህ ከሀገር ውስጥ እንደሚቻል ያስቀምጣል፣ ከውጭ መውሰድ አትችሉም ይላል። ነገር ግን የሀገር ውስጡን መልሶ ይገድበዋል። በተዘዋዋሪ እያለ ያለው በቃ መስራት አትችሉም ነው የሚለው። ስለዚህ አንዱ ይሄ ነው ትልቁ እንትን። ሁለተኛው ፍትህ የማግኘት መብት ነው። ፍትህ ከውጭ ገንዘብ ከተቀበልክ ፍትህ የማግኘት መብት የለህም። አንዱ ይሄ ነው። እንደውም ኢትዮጵያውያኖችን ራሳቸው ከውጭ ገንዘብ በመቀበላቸው ብቻ ኢትዮጵያዊ መባላቸው ቀርቶ የኢትዮጵያ ነዋሪዎች በሚል ያስቀምጣቸዋል። የኢትዮጵያ ነዋሪ ማለት እንግዲህ በህግ ቋንቋ የውጭ ዜግነት ያለው ሰው ሆኖ በኢትዮጵያ ውስጥ 180 ቀንና ከዛ በላይ በእኛ ፍትሐብሔር ህግ መሰረት ማለት ነው የተቀመጠ ማለት ነው። እንጂ ኢትዮጵያዊ አይደለም እና ኢቭን ኮች ገንዘብ በመቀበላቸው ኢትዮጵያዊ ዜግነታቸውንም ይነፍጋል እና በርካታ ገዳቢ አንቀጾች በውስጡ አሉት።
በጥልቀት እንዲጠኑና ምክረ ሐሳብ እንዲቀርብባቸው በመንግስት የተለዩ ተዋጆች የበጎ አድራጎትና የጸረ ሽብርን ጨምሮ አምስት መሆናቸውን አቶ ደበበ አስረድተዋል። በመቀጠልም ከህዝቡ ጋር ውይይት እንደሚደረግና ፓርላማው ከክረምት ረፍት ሲመለስ የማሻሻያ ህጎች ወይም አዳዲስ ህጎች ሊወጡ እንደሚችሉ ማመልክተዋል። የጸረ ሽብር ህጉን አስመልክቶ የቀረበውን ምክረ ሐሳብና የተደረገውን ውይይት በቀጣይ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድርን። እስክንድር ተጨማሪ የባለሙያ ውይይት ይዟል በመሽቱ ጥቂት ዘግየት ብሎ ይቀርባል ከጥቂት ደቂቃዎች በኋላ። አሁን ወደ ተከታዩ ዝግጅታችን ቅንብራችን እናልፋለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ዘገባ ነበር የሰማችሁት። መጽሔት ይቀጥላል።
ሁሉም የኦሮሞ ድርጅቶች በአንድነት እንዲሰሩ የኦሮሞ ነጻነት ግንባር ጥሪ ያቀረበ። የግንባሩ መሪዎች ሰሞኑን በኦሮሚያ ከተሞች ሲንቀሳቀሱ ነበር የተባሉ የግንባሩን ታጣቂዎች በተመለከተ ከጋዜጠኞች ለቀረቡላቸው ጥያቄዎች መልስ ሰጥተዋል። ሪፖርተራችን ሙክታር ጀማል ተከታትሎታል።
በኢትዮጵያ የፖለቲካ ታሪክ ውስጥ ሶስት ስርዓትን የታገለ የኦሮሞ ነጻነት ግንባር በዛሬው ዕለት ራሱ ሶስት ቦታ ከመለያየቱ የበለጠ ሌሎች እንደ አሸን የፈሉት የፖለቲካ ፓርቲዎች አንድነትን እንዲፈጥሩ ከማህበረሰቡ ከፍተኛ ጫና እየበረታባቸው መጥቷል። ኦነግ በአመራር ውስጥ በተፈጠረ ክፍፍል በአሁን በሶስት ይጠራል። በአቶ ዳውድ ኢብሳ የሚመራው ሸኔ የሚባለው ኦነግ፣ በአቶ አባነጋ ጃራ የሚመራው የኦነግ አንድነት እና በአቶ ገላሳ ዲልቦ የሚመራው የሽግግሩ ኦነግ ለየቅል በተለያየ አመራር እየተንቀሳቀሱ ሲሆን እነሱን ጨምሮ በሌሎች ስም የተደራጁ የኦሮሞ ፖለቲካ ፓርቲዎች ወደ አንድ መጥተው በመረዳዳት ህዝቡንና የሀገሪቷን ዲሞክራሲ እንዲገነቡ እየበረታባቸው ከመጣ የቄሮ የአባገዳዎችና የተለያየ ተጽዕኖዎችን በመከተል በዛሬው ዕለት መግለጫ የሰጠው የኦነግ አንድነት በመግለጫው ለሁሉም የፖለቲካ ፓርቲዎች የአንድነትና የመተጋገዝን ጥሪ አቅርበዋል። ይህንንም አስመልክቶ ለሚዲያዎች መግለጫ የሰጠው የኦሮሞ ነጻነት ግንባር የመግለጫውን ዓላማና አስፈላጊነት የድርጅቱ ዋና ጸሐፊ አቶ አሚን ጁንዲ እንዲህ ይገልጻል።
ዋናው ትኩረቱ የኦሮሞ ፖለቲካ ድርጅቶች ይህንን የመጣውን ለውጥ ተግባራዊ እንዲሆን ከመንግስት ጋር አድርገን በመጣ ነው መሰረት የፖለቲካ ድርጅቶች አንድነት ከማንኛውም ጉዳይ አስቀዳሚ ብለን ስለምናምንበት ለኦሮሞ ፖለቲካ ድርጅቶች ጠቅላላ ብሔራዊ ጥሪ እያደረግን ነው።
የድርጅቱን አቋምና እንቅስቃሴ የገለጹት ምክትል ሊቀመንበሩ ብርጋዴር ጄኔራል ኃይሉ ጎንፋ በአሁን ጊዜ ድርጅቱ እየተንቀሳቀሰ ያለው ራሱን የበለጠውኑ አድሶ ከወቅቱ ጋር መሄድ እንዲችልና በሳልና የለውጥ ፍላጎቱን ሊሸከም የሚችል አመራር ለማብቃትም በትኩረት እየተሰራበት መሆኑን ብርጋዴር ጄኔራል ኃይሉ ጎንፋ ተናግረዋል።
የተለያየ ድርጅት የተከፋፈለ ድርጅት አያስፈልገንም። አንደኛ በኦሮሞ ነጻነት ድርጅት ጠንካራ አቋም ያለው ራሱን ያደሰ ድርጅት እንዲሆን ከወቅቱ የፖለቲካ እድገትና ከኦሮሞ ንቃት ህልና ደረጃ የደረሰ አመራር እንዲኖረው ነው። ሁለተኛ በኦሮሞ ትግል ውስጥ ሚና የነበራቸው ማንኛውም የፖለቲካ ድርጅቶች በአንድ ጥላ ስር ሆኖ አንድ ሁለት ድርጅት እንድንሆን የአንድነት ውይይት እና የአንድነት ጥሪ ነው ያደረግነው።
መግለጫው ላይ ለቀረቡ የድርጅቱ ከፍተኛ አመራሮች ከጋዜጠኞች የተለያየ ጥያቄ የቀረበላቸው ሲሆን በተለይ ሰሞኑን በኦሮሚያ የተለያዩ ከተሞች ይታይ የነበረን የኦነግ ጦር በተመለከተ የየትኛው ኦነግ ነው? የእናንተ ድርሻስ ምንድን ነው? የሚል ጥያቄ ቀርቦላቸዋል። የኦነግ ምክትል ሊቀመንበር ብርጋዴር ጄኔራል ኃይሉ ጎንፋ በበኩላቸው ስለ ሁሉም ሂደት ከመንግስት ጋር ተነጋግረን ጦራችን ከካምፖ አልተንቀሳቀሰም ብለዋል።
በመሰረቱ የጦር ሰራዊት ወይም የጦር አባል ወይም ታጋይ የሚመራበት ዲስፕሊን አለን። ከተማ ውስጥ በየጎዳና እየሄደ ፎቶ የሚነሳ ሰውን የሚዘርፍ የሰውን መብት የሚገ ከስነ ምግባር ውጭ የሆነ ነገር የሚያደርግና ህግንና ስርዓትን የሚያፈርስ ሰራዊት የለንም። የእኛ ሰራዊት በመሰረቱ ከመንግስት ጋር ባደረግነው ውይይትና ስምምነት መሰረት በነበረበት ቦታ ነው አለው። ከመንግስት ጋር የመጨረሻ ውሳኔ ሲሰጥና የተዘጋጀለት ቦታ አለ። ስለዚህ እነዚህ ሰራዊቶች ሰዎች እንዴት ነው መልሰን የምናቋቁመው? በአገር ግንባታ ግማሹ እንዴት ከሰራዊቱ ጋር ይቀላቀላል? ግማሹ እንዴት ወደ ፖሊስ ይገባል? ለሁለቱም ደግሞ ፊት የማደርግ ደግሞ እንዴት ተመልሶ ሰላማዊ ኑሮ እንደሚኖር በስፋት ስለተነጋገር ነው። ይሄን መልሰን እስከምናቋቁም የእኛ ሰራዊት በቦታ ነው አለው። የእኛ ሰራዊት አይደለም።
የኦሮሞ ፖለቲካ ፓርቲዎችን አንድ ለማድረግና በትብብር እንዲሰሩ ከዚህ ቀደም በውጭ ሀገር ብዙ ሲለፋ ብዙ ሲመከርበት ቆይቷል። ነገር ግን እስከዛሬ አልተሳካም። በተለይ ከአንድ መሰረት የተበታተኑትን የኦነግ አመራሮች ወደ አንድ ለማምጣት የምናቀርበውን ጥሪ ሰምተው የጋራ አንድነት እንድንመሰርት መሰረታዊ የሆኑ ተስፋዎችም ይታያሉ ነው የሚሉት የድርጅቱ ዋና ጸሐፊ አቶ አሚን ጁንዲ።
ጥረቶች ያልተሳኩበት ዋና ምክንያት እርስ በርሳችን በምናደርገው ጥረት ብቻ ነው። አሁን ግን በህዝባችን መካከል ተመልሰናል። አባገዳዎች አሉ፣ ቄሮዎች አሉ፣ ዩኒቨርሲቲ ተማሪዎች አሉ፣ ጋዜጠኞች አሉ፣ አዋቂ ሰዎች አሉ። እነኚህ ሰዎች ሁሉ በአንድነታችን ላይ ያተኮሩ ጥያቄዎችን ነው የሚያቀርቡልን። ከህዝባችን ጋር ብዙ ግንኙነቶችን አድርገናል፣ ብዙ ስብሰባዎችን አድርገናል። በዚህ ስብሰባዎች ሁሉ የሚቀርብልን ጥያቄ ቢኖር የፖለቲካ ድርጅቶች ስፔሻሊ የኦሮሞ ፖለቲካ ድርጅቶች ወደ አንድ መስመር እንዲመጡ ወይ ደግሞ ወደ አንድ ድርጅት ወይ ደግሞ ቪዛብል ወደ ሁለት ድርጅት እንዲመጡ የሚል ጥያቄ ስለሆነ ይህንን የህዝባችንን ጥያቄ ሁላችንም በዚህ ጉዳይ ተገፍተን ተግባራዊ እንደምናደርግ እርግጠኛ ነኝ።
የአሜሪካ ድምጽ ኩታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታርን። ወደ ተከታዩ ዘገባ እናልፋለን። የትግራይ ክልል ራማ ከተማና አካባቢዋ ነዋሪዎች የሆኑ ከ60 በላይ ኢትዮጵያውያን ትናንት መረብን ተሻግረው የኤርትራ ከተማ ከሆነችው ክሳድ ኢቃ ነዋሪዎች ጋር ውለው ተመልሰዋል። መጪውን ቅዱስ ዮሐንስም መረብ ላይ አብረው ለማሳለፍ መወሰናቸውን ለቪኦኤ ተናግረዋል። በድንበር አካባቢ የተቀበረ ፈንጂ ቢኖር ጉዳት እንዳያደርስባቸው በመፈተሽና ጉዟቸውም የሰላም እንዲሆን በማድረግ የኤርትራ ወታደሮች እንዳገዟቸውም ተናግረዋል። ኢትዮጵያውያኑ ከራማ ክሳድ ኢቃ ድረስ የተጓዙት በሞተር ብስክሌቶች እንደነበር ሪፖርተራችን ሙሉጌታ አጽባሃ ከመቀሌ ዘግቧል። ተጨማሪ ያለው ሙሉጌታ።
ከ60 በላይ የትግራይ ማዕከላዊ ዞን መረብ ለኸ ወረዳ ነዋሪዎች ትናንት የኢትዮጵያና ኤርትራ የሚያገናኝ የመረብ ወንዝ ተሻግረው የኤርትራ ከተማ በሆነችው ክሳድ ኢቃ ደርሰው ከህዝቡ ጋር አብረው ውለው እንደተመለሱ ከተጓዙት ውስጥ አቶ ጎይቶኦም ኃይለ የተባሉ የራማ ከተማ ነዋሪ ተናግሯል። የሃይማኖት መሪዎች፣ የአገር ሽማግሌዎች፣ ወጣቶች የተካተቱበት ጉዞ ነበር ያሉት አቶ ጎይቶኦም የክሳድ ኢቃ ህዝብም በደማቅ ሁኔታ ተቀብሎናል ብለዋል።
በጣም ደስ የሚል ይገርማል፣ ያልጠበቅነው ነው ያገኘነው። ህዝቡ በጣም ደስ ብሎታል። እኛም ደስ ብለን በደንብ አብረን ውለን በሳቅ በድልታ በጓይላ ነው የዋልነው። ደስ ብሎን ተመልሰናል።
ከራማ ከተማ ተነስተው መረብ ተሻግረው ወደ ከተማዋ በሞተር ሳይክል እንደተጓዙ የተናገሩት አቶ ጎይቶም የኤርትራ ሰራዊት በድንበር አካባቢ የተቀበረ ፈንጅ እንዳይኖር አስቀድሞ በመፈተሽ ትብብር እንዳደረገላቸው፣ በተጨማሪም ከህዝቡ ጋር በመሆን ደማቅ አቀባበል አድርጎልናል ብለዋል። በቅርብ ጊዜም ከኤርትራ ልዑካን ወደ ኢትዮጵያ መረብ ተሻግረው ወደ ራማ ከተማ እንደሚመጡ ተወያይተናል ሲሉም ተናግሯል።
ከዚህ የበለጠ እንደምንገናኝ እንችላለን። ምክንያቱም እኛ አብረን ነን ያለ ነው።
ሲጓዙ የኢትዮጵያ የኤርትራና የትግራይ ሰንደቅ ዓላማ ይዘው መጓዛቸው የተናገሩት ደግሞ ከተጓዦቹ አንዱ አቶ ካላዩ ሀብተ ናቸው። አቀባበሉ ከጠበቅነው በላይ ነበር ያሉት አቶ ካላዩ በቆይታቸው ነዋሪዎቹ የትግራይ ህዝብና መንግስት በሁለቱ ሀገራት ሰላም ጉዳይ ፍላጎት አላቸው ወይ የሚል ጥርጣሬ ነበራቸው። እኛም ያለን ፍላጎት ገልጸንላቸዋል ሲሉ ተናግሯል። ለቀጣይ አዲስ ዓመት 2011 አብረን ለማሳለፍ ቀጠሮ ይዘናል ሲሉ ተናግሯል።
የኤርትራ ባህል የድሮ ታጋዮችና የእኛም የድሮ የህወሓት ታጋይ የሁለቱም ባህል አድርገን ህዝብ ከኤርትራ ሙሉ ከትግራይ ሙሉ ተሰባስቦ የሃይማኖት መሪና ባለስልጣኖች የኤርትራም እንደዛን አድርገን ተሰባስበን እንዳናሳልፈው የሚመጣ መስከረማል።
ወደ ኤርትራ ለመሄድ የመንግስት ፍቃድ ጠይቃችኋል ወይ ብለን ጠይቀናቸዋል። ከወንድሞቻችን ጋር ለመገናኘት ፍቃድ አያስፈልገንም ሲሉም መልሰዋል። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም።
የተባበሩት መንግስታት ድርጅት የቀድሞ ዋና ጸሐፊና የኖቤል የሰላም ሽልማት ተሸላሚው ኮፊ አናን በአጭር ጊዜ ህመም ከትናንት በስቲያ ቅዳሜ አርፈዋል። ሚስተር አናን በ80 ዓመት ዕድሜያቸው በርን ስዊትዘርላንድ ውስጥ በሐኪሞች እየተረዱ ሳሉ ቤተሰቦቻቸው ባሉበት ሕይወታቸው ማለፉን ሊሳ ሽላይን ከጄኔቫ ዘግባለች። በዓለም አቀፍ ማህበረሰብ አገልጋይነታቸው የሚታወቁት ኮፊ አናን በቆሙለት ዓላማ በተለይ ደግሞ በመላው ዓለም ሰላምና መረጋጋት እንዲሰፍን ባደረጉት አስተዋጽኦ አፍሪካ ልታስታውሳቸው ይገባል ብለዋል። እንደ አውሮፓውያን አቆጣጠር ከ1992 እስከ 94 የተባበሩት መንግስታት ድርጅት የፖለቲካ ጉዳዮች ምክትል ጸሐፊ የነበሩት ፕሮፌሰር ጄምስ ጆና። ጄምስ በቲ ፕሮፌሰር ጆናን አነጋግሮ ዘግቧል። አዲሱ አበበ ሁለቱንም ዘገባዎች አቀናጅቶ ተከታዩን አዘጋጅቷል።
በኮፊ አናን ሞት ምክንያት የሚላኩ የሐዘን መግለጫዎች እየጎረፉ ባሉበት በአሁኑ ወቅት የድርጅቱ ዋና ጸሐፊ አንቶኒዮ ጉተረዥም ባወጡት መግለጫ አናን ጓደኛና መምህራቸው እንደነበሩ አውስተዋል። የኮፊ አናን የመልካም ስነ ምግባር አርአያነት ለምንጊዜውም ጸንቶ የሚቆይ ነው በማለትም ጉተረዥ በመግለጫቸው አክለዋል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ከልብ የመነጨ ሐዘን የተሰማቸው መሆኑን በሰጡት መግለጫ ከኮፊ አናን ጋር የነበራቸውን የቅርብ ወዳጅነት አውስተው ዓለም ኮፊ አናንን በማጣቷ እንደምትጎዳም ገልጠዋል። የኮሚሽነር ዘይድ ቃል አቀባይ ራቪና ሻምዳሳኒ ለቪኦኤ ሲናገሩ ሁለቱ ሰዎች የአባትና ልጅ ግንኙነት ነበራቸው ብለዋል።
The High Commissioner would sometimes begin to doubt himself, whether he had gone too far.
ከፍተኛ ኮሚሽነር ዛይድ አልሁሴኒ የመብት ጥሰትን በተመለከተም ሆነ መብታቸው ስለተረገጠ ሰለባዎች በሚናገሩበት ጊዜ ሁሉ የኮፊ አናንን ምክር ይሻሉ። የሰብአዊ መብት ጥሰት ስለተፈጸመባቸው ሀገሮች ለመናገርም ቢሆን የኮፊ አናንን ምክርና አስተያየትን ያስቀድማሉ። እንደ መምህራቸው ነበርና የሚቆጥሯቸው ብዙውን ጊዜ ተመሳሳይ ሐሳብ ያንጸባርቃሉ።
ኮፊ አናን ከተባበሩት መንግስታት ድርጅት ዋና ጸሐፊነታቸው በጡረታ ከተገለሉ በኋላ ስዊዘርላንድ ነው የኖሩት። በዚያም በሕይወታቸው ሙሉ የኖሩበትን የሰላም ዓላማ ተግባራዊ ለማድረግ ይችሉ ዘንድ በስማቸው የሚጠራውን ድርጅት ኮፊ አናን ፋውንዴሽን የተሰኘውን መመስረታቸው ይታወቃል። በቀድሞው የደቡብ አፍሪካ ፕሬዝዳንትና በጸረ አፓርቴድ መሪው ኔልሰን ማንዴላ የተቋቋመውን በእንግሊዝኛው ዲ ኤልደርስ የሚባለውንና ስለ አረጋውያን መብት መከበር የቆመውን ድርጅት በሊቀመንበርነት ሲመሩ እንደነበርም ይታወቃል። ኮፊ አናን የጋና ተወላጁ ኮፊ አናን አፍሪካን ላፍታም እንዳልዘነጓት ይነገርላቸዋል። የአህጉሪቱን ልማት፣ የጤና ጥበቃና የሰብአዊ መብት ጥበቃ በተመለከተ ያለመታከተ መስራታቸውም ተገልጧል። አናን እንደ አውሮፓ ቁጣጣር በ2001 ዓመተ ምህረት ለሰብአዊ መብት ጥበቃ ያበረከቱትን አስተዋጽኦ ከግምት ያስገባ የሰላም ኖቤል ሽልማት ተሸላሚ እንደነበሩ አይዘነጋም። ፕሮፌሰር ጄምስ ዮናህ በተባበሩት መንግስታት ድርጅት እንደ አውሮፓ ቁጣጣር ከ1992 እስከ 94 የፖለቲካ ጉዳዮች ምክትል ዋና ጸሐፊ ነበሩ። ኮፊ አናን በቆሙለት በተለይም ሰላምና መረጋጋት በመላው ዓለም እንዲሰፍን ባደረጉት አስተዋጽኦ አፍሪካ ልታስታውሳቸው ይገባል ይላሉ።
Swili's death came as a surprise and a very sad, but during his time
ድንገተኛ ህልፈታቸው አስደንጋጭ ነበር። እኒህ የአፍሪካ ኩራት የሆኑ ዲፕሎማት ለሰባዊ መብት ከበሬታ የነበራቸው ጽኑ አቋም ሁሌም የሚታወሱበት ባህሪያቸው ነው። በአንድ የደቡብ አፍሪካ ጉብኝታቸው ድህነትና ጭቆና ተለያይተው አይታዩምና ነጻነት ማለት ከነዚህ ከሁለቱም ነጻ ሲኮን ብቻ ነው ያሉበት ንግግራቸው ሁሌም ይታወሳል።
ኮፊ አናን ምን ጊዜም ሲታወሱ የሚኖሩ ናቸው በማለትም ፕሮፌሰር ጄምስ ዮናህ ከጄምስ ቤቲ ጋር ባደረጉት ውይይት አጠቃለዋል።
ወደ ተከታዩ የመጽሔት ርዕስ እናልፋለን። የኬንያ መንግሥት ሕገወጥ ናቸው በሚላቸው ግንባታዎች ላይ እየወሰደ ያለውን እርምጃ ICJ ተብሎ የሚታወቀው ዓለም አቀፍ የሕግ ባለሙያዎች ቡድን አውግዟል። የድርጅቱ የኬንያ ቅርንጫፍ ኃላፊ ኮልቪን ሙጌኒ ዛሬ በሰጡት ጋዜጣዊ መግለጫ መንግሥት ሕገወጥ የሚላቸውን ሕንፃዎች ሲያፈርስ የሀገሪቱን ሕግ በጠበቀ ሁኔታ አይደለም ሲሉም ከሰዋል። ዳዊት ገልሞ ከናይሮቢ አጭር ዘገባ ይዟል።
ባለፈው አብለ መጨረሻ ነበር የኬንያ መንግስት በናይሮቢ በጎጥ ቦታ ተገነቡ ከ4000 በላይ ህንጻዎች እንዲፈርሱ ትዕዛዝ አስተላለፈው። በዚህ የኬንያ አካባቢ ጥበቃ ባለስልጣን ህገወጥ ቦታ ተገንብቷል የተባሉ ህንጻዎችን ማፍረስ መጀመሩ ታውቋል። ነገር ግን ህንጻዎቹን የማፍረስ ተግባር በአንዳንድ ቦታዎች ህግን በማማከለ መልኩ አይደለም ሲሉ የህንጻ ባለቤቶች ቅሬታ አቀርባሉ። ራሚሽ ቻንድራ ጎቪንድ የሚባሉ አንድ በናይሮቢ የሚገኝ የገበያ ማዕከል ባለቤት መንግስት እርምጃውን ሲወስድ ህግና ስርዓትን መከተል አለበት ብለዋል።
We are professionals here who have studied, who knows what is the law.
እዚህ ያለነው ህግን ጠንቅቀን የምናውቅ ነን። አድራጎቱ መፈጸም ያለበት ህጋዊና ሙያዊ በሆነ አግባብ ነው።
ይህን ተከትሎ ነው የዓለም አቀፍ የህግ ምሁራን ኮሚሽን ኬንያ ቅርንጫፍ ዛሬ መግለጫ ያወጣው። ኮሚሽኑ በመግለጫው ሁኔታው ህግን በተከተለ መልኩ አይደለም ሲል ተችቶታል። ኬቪን ሙጌኒ የዓለም አቀፍ የህግ ምሁራን ኮሚሽን ኬንያ ቅርንጫፍ ሊቀመንበር ናቸው።
All actions by the government must be constitutional, transparent, predictable.
በመንግስት የሚፈጸሙ ማንኛቸውም ክንዋኔዎች ህገ መንግስቱን የተከተሉ መሆን አለባቸው። ግልጽነትና ትክክለኛ መዋቅር ሊኖራቸው ይገባል። ዓለም አቀፍ የህግ ባለሙያዎች ኮሚሽን በመንግስት የሚፈጸሙ ማንኛቸውንም የህግ ጥሰቶች ይቃወማል። በዚህም መንግስት በማኦደን ውስጥ ይኖሩ በነበሩ ማህበረሰቦች ላይ በናይሮቢ ዝቅተኛ ገቢ ያላቸው ነዋሪዎች መኖሪያ ሰፈር ላይና አሁን ደግሞ በህንጻ ባለቤቶች ላይ እያደረሰ ያለውን ህግን ያልተከተሉ ርምጃዎች ያወግዛል። ዓለም አቀፍ የህግ ባለሙያዎች ኮሚሽን በህገወጥ መንገድ የተወሰደ ማንኛውም የህዝብ መሬት ፖሊሲ ወጥቶለት ህግን በተከተለ አግባብ መመለስ እንዳለበት ያምናል።
ሚስተር ሙጌኒ ኮሚሽኑ መንግስት በህገወጥ መልክ የተወሰዱ መሬቶችን ለማስመለስ እያደረገ ያለውን ጥረት አድንቀው፣ ነገር ግን በአፈጻጸም ላይ የመሬት ፖሊሲውንና የሀገሪቱን ህግ ጥሷል ሲሉ አክለው ተናግረዋል። በናይሮቢ እንዲፈርሱ ትዕዛዝ የተላለፈባቸው ህንጻዎች በከተማዋ ባሉ ወንዞች ዳር ተጠግተው የተገነቡ ህንጻዎችና በመሰረተ ልማት መስመር ላይ የተገነቡ መሆናቸውም ታውቋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። እስካሁን ያዳመጣችሁት ዜናና የምሽቱን የመጽሔት ትንታኔ ርዕሶች ነበር። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ እየተላለፈላችሁ ያለ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ 3 ሰዓት ከ37 ደቂቃ ሆኗል አዲስ አበባ ላይ። ወደ ተከታዩ ቅንብራችን እናልፋለን።
የጠቅላይ ሚኒስትር አብይ አህመድ መንግስት ሮሮ የሚሰማባቸውን አዋጆች በመመርመር ጀምሯል። ምርመራው የተጀመረው በፌዴራል ጠቅላይ አቃቤ ሕግ በኩል በተቋቋመ ገለልተኛ ምክር ቤት አማካይነት መሆኑ ተገልጿል። የሰብአዊ መብቶች ሕግ ባለሙያና የዩኒቨርሲቲ መምህር የሆነችው ወጣት ረድኤት አስቻለው የህዝብ ሮሮ ከሚሰማባቸው አዋጆች በአንዱ ላይ ጥናት አድርጋለች። ጥናቷ ያተኮረው ከነዚህ ቅሬታዎችና ተቃውሞዎች ከሚሰማባቸው አዋጆች አንዱ የሆነው በበጎ አድራጎት ድርጅቶችና ማህበራት አዋጅ ባሳደረው ተጽዕኖ ላይ መሆኑን ገልጻለች። ረድኤትን ዘጋቢያችን እስክንድር ፍሬው አነጋግሯታል። የአዋጁን ክፍተቶች የምትላቸውን በማብራራት ትጀምራለች ረድኤት።
ሌሎችም ሀገሮች ላይ ህጎቹ አሉ። ችግሩ ግን የህጉ ሀርሽ መሆንና አለመሆን ወይም ይዘቱ ነው የሚለያየው እንጂ ሌላም ሀገር ላይ ገቨርኒንግ ሩልስ ምንላቸው ወይም ገቨርኒንግ ሎስ ምንላቸው አሉ። ሌሎች ሀገሮች ላይ ያሉት ህጎች በዚሁ አይነት መልኩ ቢሆኑም ለቀቅ ያሉ ናቸው። ብዙ ጊዜ ደግሞ ከሰብአዊ መብቶች አንጻር እንደኛ ሀገር ገና ዲሞክራሲ እያደገበት ባለበት በምንልበት ሀገር አንጻር በአብዛኛው ሲቪክ ማህበራት በደንብ እንዲሳተፉ አስቻይ የምንለው ወይም ኢነብሊንግ የምንለው አይነት ህግ ነው አብዛኛው ሀገሮች ላይ ያለው። አፍሪካ ሀገሮች ኢትዮጵያን ጨምሮ ግን በአብዛኛው በጣም ሪስትሪክቲቭ ገደብ የሚጥል ሲቪክ ማህበራት በተለይ ሰብአዊ መብቶች ላይ እንዳይሳተፉ፣ ህጻናት መብት፣ የሴቶች መብት ስፔሻሊ ደግሞ ፒስ ኤንድ ኮንፍሊክት ሪዞሉሽን ላይ ሰላምን ከማስከበር አንጻር ሙሉ በሙሉ እንዳይሳተፉ አንቀጽ 14 ሰብ ህዝባር 2 በአብዛኛው ሙሉ በሙሉ ከልክሏል ማለት ይቻላል። ያ ደግሞ ህጉ አት ዘ ሴም ታይም አክቲቪቲ ሪስትሪክሽን ፋንዲንግ ሪስትሪክሽንስ ያስቀምጣል።
እንቅስቃሴ ገደብም የገንዘብ ገደብም ያስቀምጣል።
የገንዘብ ገደብም የእንቅስቃሴ ገደብም ሁለቱ አንድ ላይ ነው ህጉ ያስቀምጣቸው። ስለዚህ አንድ ሲቪክ ማህበር በሚያገኘው የገንዘብ መጠን ፈንድ በሚያስገባው ከ10% በላይ ከውጭ የሚያስገባ ከሆነ እነኚህ የምንላቸው መብቶች ላይ እነኚህ የሴቶች መብት፣ የህፃናት መብት፣ ጀስቲስ ኢንፎርስመንት የመሳሰሉት ነገሮች ላይ መሳተፍ አይችልም ማለት ነው።
የተቀሸው አንቀጽ ምን የሚለው አንቀጽ ነው? 10% የሚለው ነው ቀደም የተቀሸልኝ።
አዎ 10% ፈንድ ማለት ነው። እሱ 14.2 ላይ አክቲቪቲዎች ብሎ ይዘረዝራል። አንቀጽ 2 ላይ ደግሞ እነኚህን አክቲቪቲዎች ማድረግ የሚችሉት የኢትዮጵያ በጎ አድራጎት ማህበራት ብቻ ናቸው ይላል። የኢትዮጵያ በጎ አድራጎት ማህበራት ማለት ደግሞ 10% ብቻ ከውጭ ፈንድ የሚያስገቡ፣ ከዛ ውጭ 90% ደግሞ የሀገር ውስጥ ገቢ የሚያስገቡ ናቸው። የኔ ጥናት የሚያሳየው እነኚህ የሀገር ውስጥ ገቢ ብቻ የሚያገኙ፣ እኛ ሀገር የሀገር ውስጥ ገቢ በጣም የለም ሬር ነው። ከመንግስት የሚገኝ ከሆነ ደግሞ ኢንዲፔንደንሳቸው ያጠራጥራል። ስለዚህ የውጭ ፈንድ
ነፃነታቸውን ያጣሉ ከመንግስት ገንዘብ የሚወስዱ ከሆነ
ስለዚህ የውጭ ፈንድ በተከለከለ ቁጥር እነኚህ ማህበሮች እነኚህ ያልኩህ ስራዎች ላይ አይሰማሩም ማለት ነው። ወደ ምን ይሄዳሉ? ኒድስ ቤዝድ አፕሮች የምንላቸው ውሃ መስራት፣ መንገድ ላይ የመሳሰሉት ነገሮች ላይ ብቻ ይሆናል። ስለዚህ ራይት ቤዝድ አፕሮች የሚባለው ሙሉ በሙሉ ያወጣዋል ማለት ነው። ያ እንደ
መብት ላይ የመስራቱን ነገር ያቆመዋል ነው።
አዎ በትክክል። ስለዚህ የዚህ ህግ መኖር የኤንጂዎችን ለህዝቦች ያላቸውን መብት የህዝቦችን መብት ከመጠበቅ አንጻር የዚህ ህግ መኖር የኤንጂዎችን ሮል ወይም ሚና ወደ ታች ያወርደዋል የሚል ነው ጥናቱ የሰራው ጥናት። አሁንም እዚህም ጋር ለማቅረብ የሚመጣውት ያንን ነው።
ቀደም ሲል ህጉ ከወጣ በኋላ በነበሩት ዓመታት አስታውሳለሁ፣ ሌላው ቀርቶ በህፃናት ላይ የሚሰሩ እንኳን ድርጅቶች አቅም አንሷቸው የተዳከሙበት አንዳንዶቹም የጠፉበት ሁኔታ ነው የነበረው። አንቺ ለምሳሌ የምታስታውሻቸው ልጠቅሻቸው የምቻቸው አንዳንድ ኬዞች አሉ፣ አንዳንድ ጉዳዮች አሉ።
ለምሳሌ የድሮ ኢሰመጉ ወይም የኢትዮጵያ ሰብአዊ መብት ጉዳዮች በአሁኑ
ሰብአዊ መብቶች ጉባኤ ነው
ጉባኤ ሆነው ሂውማን ራይትስ ካውንስል የምንለው የድሮ ግን ኢትዮጵያን ሂውማን ራይትስ ካውንስል የምንለው በአብዛኛው ስታፎቹን ቀንሷል። በ70% ያክል ስታፎቹ ቀንሷል። ክልል ላይ የነበሩት ቅርንጫፎች ሁሉ ቀንሰዋል። ለምንድን ነው? ያ ከነበረው የገንዘብ አቅም አንጻር መቀነስ ስላለበት ነው። ክልል ላይ ያመጣው የሰብአዊ መብቶች ጥበቃ እንዲወርድ አድርጓል። ክልል ላይ ሰብአዊ መብቶች በአብዛኛው እንዳይጠበቁ አድርጓል። ለምን? ሂውማን ራይትስ ካውንስሉ ወደ አዲስ አበባና ወደ ፌዴራል ወደ ድሬዳዋ የመሳሰሉት ብቻ ሊሚት ስላደረገ ማለት ነው። ሌሎች ደግሞ ሙሉ በሙሉ ከዚህ ስራቸው ወጥተው ወደ እነ አፓፕ የምንለው አክሽንስ ፕሮፌሽናል አሶሲዬሽንስ ፎር ፒፕል የምንለው 2005 ላይ በደንብ በጥሩ ሁኔታ እኛ ሀገር ላይ በየፍርድ ቤቱ ሲሳተፍ የነበረ በጎ አድራጎት ድርጅት ነው። አሁን ግን ቀይሮ ሙሉ በሙሉ ወደ ኒድስ ቤዝድ አፕሮች የሰርቪስ ዴሊቨሪ ላይ
መሰረታዊ ነገሮችን በማቅረብ
ለምን ያኛው ላይ ብዙም ገደቦች ስለሌሉ ማለት ነው። እንደፈለገ ፈንድ አስገብቶ እዛ እነኚህ ነገሮች ላይ መንቀሳቀስ ስለሚችል ማለት ነው። እንዲህ አይነት የተዘጉ ክሎዥር ያልገጠማቸው ደግሞ ሙሉ በሙሉ ሪብራንድ ያደረጉ ወይም ስማቸውን ቀይረው አክቲቪቲያቸውንም የቀየሩ
ስራ ዘርፋቸውን
የቀየሩ ዘርፎች ድርጅቶች አሉ። ያ ነው በአብዛኛው በደንብ በግልጽ ፕራክቲካሊ ሊታይ የሚችለው። ስለዚህ ይህ የህጉ መምጣት በአብዛኛው ከራይትስ ቤዝድ አፕሮች ወደ ኒድስ ቤዝድ አፕሮች ሽፍት እንዲያደርጉ ሲቪክ ማህበራቶች አድርገዋል ማለት ነው። ስለዚህ መብትን ከመጠበቅ ይልቅ ወደ መሰረታዊ ነገሮችን ወደ ማሟላት ሄዷል ማለት ነው።
የመጨረሻ ጥያቄ ላድርገው። አንዳንድ ሰዎች በኢትዮጵያ ውስጥ እየተባባሰ ለመጣው ቀደም ሲል ለምሳሌ የሰብአዊ መብት ጥሰት፣ የመልካም አስተዳደር ችግር ይሄ ህግ በራሱ ከፍተኛ አስተዋጽኦ አድርጓል ይላሉ። በዛ ተስማሚያለሽ? ምንድን ነው መገለጫውስ?
የዚህ ይሄኛው መገለጫው ምን ሊሆን ይችላል? በአብዛኛው መብት እንደ ሰብአዊ መብት ህግ ባለሙያ ሰብአዊ መብቶችን መጠበቅ የጋራ ኃላፊነት ነው ተብሎ ነው የሚታመነው ኢንተርናሽናልም ሪጅናልም ማለት ነው። ያ ማለት መንግስት ብቻ ሳይሆን ህዝቦችም እንዲህ አይነት ስቴክሆልደርስ ወይም ባለድርሻ አካላት ምንላቸው ሊሳተፉ ይገባል ማለት ነው። ምክንያቱም ስለዚህ መንግስት ሙሉ በሙሉ የህዝቦችን ነጻነት የዜጎችን መብት ያከብራል ብሎ ማሰብ አይቻልም። ምክንያቱም ዘርዝ ነው ፐርፌክት ዲሞክራሲ ምንለው የትም ሀገር የለም አይደለም ኢትዮጵያና አፍሪካ
ሙሉ ዲሞክራሲ የሚባል የለም
ስለዚህ በዛ ሰዓት ላይ የሌሎችን ባለድርሻ አካላት እጅ መንግስት ይፈልጋል ማለት ነው፣ መፈለግም አለበት ማለት ነው። ስለዚህ ኤንጂኦዎች ወይም እነኚህ ሲቪክ ማህበራት ምንላቸው ከሙያ ማህበራት ጨምሮ ምን ያክል ለህዝቦች መብት ኮንትሪቢዩት ያደርጋሉ ብለን ብናስብ በደንብ ያደርጋሉ ማለት ነው። መንግስትን የመንግስት ቀኝ እጅ መሆን ነበረባቸው ተብሎ አለባቸውም ተብሎ ስለሚታሰብ ለምሳሌ የኢትዮጵያ ሴት ህግ ባለሙያዎች ማህበርን ማንሳት እንችላለን። እያበረከተ ያለው ለሴቶች መብትና ለህፃናት መብት ልዩ ነው። ሌሎች እንደዛ አይነት ድርጅቶች ቢኖሩ እሱም ራሱ ይሄ ኤውላ ራሱ ቢጠናከር ለምሳሌ። ግን የዚህ ሁሉ የሲቪክ ማህበራት ህግ መምጣት ግን እነኚህ ነገሮች አንጓቷቸዋል ማለት ነው።
አሉታዊ ጎኑ
ይሄንን አምጥቷል። ስለዚህ መንግስት ብቻውን በሞኖፖሊ ሙሉ በሙሉ በመቆጣጠር ህዝቦችን መብት ሊያስከብር አይችልም። ወይም የመብት ጥሰቶች ሲኖሩ አንድ ሰው ብቻውን አቅም ላይኖረው ይችላል። ያ ሰው ሊታገድ ይችላል፣ ሊታሰር ይችላል የመሳሰሉት። ስለዚህ እኚህ ሲቪክ ማህበራቶች እነኛን ነገሮች በማየት አውጥተው መንግስትን የመክሰስ የመምከር የመገጸጽ ነገሮች ሊኖሩ ይችላሉ። አሁን ባለው ሁኔታ ግን ያ በጣም ብዙ የማይታይ ማለት ነው።
ሮሮ በሚሰማባቸው አዋጆች ላይ መንግስትን እንዲያማክሩና የማሻሻያ ሐሳብ እንዲያቀርቡ ከተቋቋሙት ኮሚቴዎች አንዱ የበጎ አድራጎት ድርጅቶችና ማህበራት አዋጅ ኮሚቴ ነው። ኮሚቴው ባቀረበው ምክረ ሐሳብ አዋጁ ሙሉ በሙሉ መተካት እንዳለበት አመልክቷል። የፌደራል ጠቅላይ ዋና አቃቤ ሕግ ለኮሚቴው በሰጠው መመሪያም ለሀገር የሚበጅ ግልጽና ዲሞክራሲያዊ የሆነ ማህበረሰብ ለመፍጠር የሚያስችልና በሕገ መንግስቱ የተረጋገጡ ሰብአዊ መብቶችን ለማስጠበቅ የሚረዳ ሕግ ሐሳብ እንዲያቀርብ ነው የጠየቀው። በአዋጁ ላይ ማብራሪያ የሰጠችኝን የሰብአዊ መብቶች ሕግ ባለሙያና የዩኒቨርሲቲ መምህርት ረዴት ያስቻለውን በማመስገን ልሰናበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እኔም እስክንድርን ላመስግንና ወደ ተከታዩ ቅንብር እንለፍ። ስፖርት ነው። አዘጋጅና አቅራቢው ሰሎሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በእግር ኳስ ስፖርት ዜና፣ በመጪው የአውሮፓውያኑ ዓመት ታንዛኒያ በምታስተናግደው የአፍሪካ ታዳጊዎች ሻምፒዮና ለመሳተፍ የማጣሪያ ውድድሮች እየተካሄዱ ነው። ኢትዮጵያ ምድቧን ትመራለች። በአትሌቲክስ ጳጉሜን 2ና 3 ኦስትራቫ ላይ በሚካሄደው የአህጉራዊ ዋንጫ ውድድር የሚሳተፉ የአፍሪካ አትሌቶች መለየታቸውን የአፍሪካ አትሌቲክስ ኮንፌዴሬሽን ይፋ አድርጓል። ኢትዮጵያ በ3000 ሜትር በሁለቱም ጾታዎች ትሳተፋለች። ሌሎች ዜናዎችም አሉን፣ አብራችሁን ቆዩ። በአዲስ አበባው ተባባሪ አዘጋጅ በገዛኸኝ ጽዮን መስቀል የእግር ኳስ ዜናዎችን ጀምር። ከታንዛኒያው የታዳጊ ወጣቶች ሻምፒዮና በተጨማሪ የእንግሊዙን ፕሪምየር ሊግ እና የስፔን ላሊጋን በሳምንቱ ማብቂያ የተካሄዱ ግጥሚያዎች ውጤት ይዟል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የኢትዮጵያ ታዳጊ ቡድን በተደለደለበት ምድብ 5 ቡድኖች የሚገኙ ሲሆን እስካሁን እያንዳንዱ ቡድን 3 ግጥሚያዎችን አድርጓል። የኢትዮጵያ ታዳጊ 3ቱንም ጨዋታ አሸንፎ በ9 ነጥብ ምድቡን እየመራ ይገኛል። የኢትዮጵያ ታዳጊ ቡድን ጅቡቲንና ዩጋንዳን ማሸነፉን ጨምሮ ትናንት ደቡብ ሱዳንን በሰፊ ግብ ልዩነት 5-1 ረቷል። ከደቡብ ሱዳን ጋር የትናንት ጨዋታ ከማድረጉ በፊት ወጣቱ አሰልጣኝ ተመስገን ዳና ስለ ቡድኑ አጠቃላይ ውጤትና የቡድኑ ቀጣይ ሂደት አስመልክቶ ከታንዛኒያ የሚከተለውን አስተያየት በስልክ አስተላልፏል።
ተጫዋቾቹ በሙሉ ጤነኞች ናቸው፣ ለውድድሩ በበቂ ሁኔታ ተዘጋጅተዋል ማለት ይቻላል። ከደቡብ ሱዳን ጋር ነው የምንጫወተው። ደቡብ ሱዳን ኦልሞስት ከውድድሩ እየወጣ ያለ ቡድን ነው። ስለዚህ እጅግ በጣም ነፃነት ካለው ቡድን ጋር ነው የምንጫወተው። ይህ ነፃነት ያለው ቡድን በብዛት አስቸጋሪ ነው። ይህን አስቸጋሪነታቸውን የምንቋቋምበትን መንገድ ቀይሰናል። ተጫዋቾች በጨዋታው ማሸነፍ ብቸኛ አማራጫችን ነው። ስለዚህ ያን ጨዋታ አሸንፈን ምድቡ በበላይነት ለማጠናቀቅ የሚያስችለን ውድድር በእጃችን ለመያዝ ጥረት እናደርጋለን።
በ9 ነጥብ ምድቡን እየመራ ያለው የኢትዮጵያ ታዳጊ ቡድን የፊታችን ረቡዕ የኬንያቸውን ይገጥማል። ማሸነፍና አቻ መውጣትም ወደ ወሳኝ የግማሽ ፍጻሜ ያሳልፈዋል። ከየዞኑ ማጣሪያ አንደኛና ሁለተኛ ሆነው የሚፈጽሙ 2 ታዳጊ ቡድኖች በ2019 የአፍሪካ ታዳጊዎች እግር ኳስ ዋንጫ ላይ ይሳተፋል። የታዳጊ ቡድኖቹ የእድሜ ክልልም 17 ዓመትና ከ17 ዓመት በታች መሆኑ ታውቋል። ለኢትዮጵያ ታዳጊ ቡድን መልካሙን ተመኝተን ወደ አውሮፓ ስንሸጋገር ባለፈው ሳምንት ቀድሞ የጀመረው የእንግሊዝ ፕሪምየር ሊግ የሁለተኛ ሳምንት ጨዋታዎቹን፣ የስፔን ላሊጋ፣ የጣሊያን ሴሪያና የፈረንሳይ ሊግ ደግሞ የመጀመሪያ ሳምንት ጨዋታቸውን ትናንትናና ከትናንት በስቲያ አከናውነዋል። ከተወዳጁ የእንግሊዝ ፕሪምየር ሊግ ስጀምር ተጠባቂው የቼልሲና የአርሰናል ግጥሚያ በቼልሲ 3-2 አሸናፊነት ተጠናቋል። ባለሜዳው ቼልሲ በፔድሮና ሞራታ 2 ግቦች ቀድሞ ቢመራም የአርሰናሎቹ ሜኪታሪያንና ኢዮቢ አከታትለው በማስቆጠር በ2-2 ለረፍት ወጥተዋል። የሁለተኛው የጨዋታ ክፍለ ጊዜ ሊጠናቀቅ ጥቂት ደቂቃዎች ሲቀር ተቀይሮ የገባው ኤዲን ሃዛርድ በግራ ክንፍ አልፎ ወደ አርሴናል የግብ ክልል ያጠፋትን ኳስ አሎንሶ ወደ ግብነት ለውጦ ቼልሲን ባለድል አድርጎታል። በጨዋታው መጀመሪያ ላይ የአርሴናል አጥቂዎች ያመከኗቸው ያለቀላቸው ግቦች ዋጋ አስከፍለዋል። ነጥብ ተጋርተውም ለመውጣት የሚያስችለውን እድል አበላሽተዋል። የአምናው ሻምፒዮን ማንቸስተር ሲቲ ከአጀማመሩ አስፈሪ ሆኗል። በሃደርስፊልድ ላይ ግማሽ ደርዘን ጎል አዝንቦበት 6-1 አሸንፎታል። ሌሎች ጨዋታዎችም ተካሂደዋል። ሌላው የፕሪምየር ሊጉ ከባድ ሚዛን ሊቨርፑል ዛሬ ማታ ክሪስታል ፓላስን ይገጥማል። ከእንግሊዝ ወደ ስፔን ስንመለስ የ19 ያለፈው አመት የላሊጋው ሻምፒዮን ባርሴሎና ዲፖርቲቮ ላካሮኛ 3 ለባዶ ባሸነፈበት ጨዋታ የቡድኑ ወሳኝ ተጫዋች ሊዮኔል ሜሲ ሁለት አስገራሚ ግቦችን በማስቆጠር የጨዋታው ኮከብ ሆኖ አምሽቷል። ከሁለት ቅጣት ምቶቹም አንዱ የጎል አግዳሚ ገጭቶ ሲመለስበት፣ ሁለተኛው ቅጣት ምት ግን እንደ ቀድሞ ኳስ ባየር መስሏቸው ተከላካዮቹ ሲዘሉ እግራቸው በተነቀለበት ቀዳዳ መሬት አስነክሶ የላካት ኳስ መገኛዋ ከመረብ ሆኖ ሁሉንም አስገርሟል። ሜሲ መጥኖ ወደ ግብ የላካት ሌላዋ ኳስ ገባች ተብላ ስትጠበቅም የግቡ ቋሚ መልሶበታል። ወደ ማጠናቀቂያው ተቀይሮ የገባው ፊሊፕ ኮቲኖ ሁለተኛውን ግሩም ግብ አስቆጥሮ ሜሲ ሶስተኛውን ግብ አክሎበት ጨዋታው የደቂቃ እድሜም ሳይቆይ ዳኛው የፍጻሜ ፍሽካ አሰምተዋል። በኔ በኩል ያለው የሆነው ሰለሞን ወደ አንተ ተመልሻለሁ።
አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። ወደ አትሌቲክስ ስፖርት ዜና ስናልፍ የአፍሪካ አትሌቲክስ ኮንፌዴሬሽን ዘንድሮ ኦስትራቫ በሚካሄደው የአህጉራዊ ዋንጫ ውድድሮች የሚሳተፉ ኮከብ አትሌቶችን ስም ዝርዝር ይፋ አድርጓል። የሚወዳደሩባቸው ርቀቶችም ታውቀዋል። ከታዋቂዎቹ የአፍሪካ ኮከብ አትሌቶች በወንዶቹም በሴቶቹም ከሚሳተፉት መካከል ጥቂቶቹን ለመጠቃቀስ ሞክራለሁ። በወንዶቹ ፈጣኑ የ100ና 200 ሜትር ውድድሮች አካኒ ሲምቢኔ ከደቡብ አፍሪካ በ100 ሜትር፣ ሲንቺኒ ቲቲ በ200 ሜትር ይሮጣሉ። በ400 ከዚያው ከደቡብ አፍሪካ ቦቦሎኪ ቴቤ ይሮጣል። በ800 ኒጄል አሞስ ከቦትስዋና ይወዳደራል። በ1500 ኤሊጃ ማናንጎይ ከኬንያ፣ ሮናልድ ሙሳጋላ ከዩጋንዳ። በ3000 ጌታነህ ሞላ ከኢትዮጵያ፣ ኤድዋርድ ዛካዮ ከኬንያ። በሴቶቹ ፈጣን የ100ና 200 ሜትር ዝነኞቹ የጋናና የኮት ዲቮር ሯጮች ይሳተፋሉ። ጃኔት አምፖንሳናና ማሪ ሆዜ ታሉ ናቸው። በ400 ሜትር የቦትስዋና ክሪስቲን ቦቶሎ ጌትስዌ እንዲሁም ስመ ገናናዋ የደቡብ አፍሪካ ሯጭ ካስተር ሲሜንያ ይገኙበታል። ሲሜንያ በ800ና ዱላ ቅብብሎሽም ትሮጣለች። በ1500 ረባቤ አራፊ ከሞሮኮ፣ ዊኒ ሼቤት ከኬንያ። በ3000 ሰንበሬ ተፈሪ ከኢትዮጵያ፣ ሄለን ኦቢሪ ከኬንያ ይለይላቸዋል። በነገራችን ላይ በ3000 መሰናክልም ትሳተፋለች ኢትዮጵያ። በዘንድሮው የኦስትራቫ የአፍሪቃ አህጉራዊ ዋንጫ ውድድር የተወከለችውም በወይንሸት አንሳ ነው። ከመሰናክል ሩጫ በተጨማሪ ሌሎች ውድድሮች የሚካሄዳሉ ዘንድሮ። የከፍታ ዝላይ፣ የሱሉስ ዝላይ፣ የዲስከስና ጦር ውርወራ ይጠቀሳሉ። በዚሁ ላብቃ። ካለን ሰዓት አንጻር ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰሎሞንና ገዛኸኝን አመሰግናለሁ። ወደ ተከታዩ ቅንብር እንለፍ። አፍሪካ ነክ ርዕሶች።
ደቡብ አፍሪካውያን በመላ ሀገሪቱ ተንሰራፍቷል የሚባለውን በእንግሊዝኛው ስቴት ካፕቸር የሚሉትን የሙስና መረብ ሊያጋልጥ የሚችል የፍርድ ቤት ምርመራ የሚጀመርበትን ጊዜ እየተጠባበቁ እንደሆኑ እየተነገረ ነው። ስቴት ካፕቸር የሚለው ሀረግ የቀድሞ ፕሬዚደንት ጄኮብ ዙማና ግብረ አበሮቻቸው በተለይ ደግሞ የጉፕታ ቤተሰብ በመባል የሚታወቁት ህንዳውያን ወንድማማች በቢሊዮኖች ዶላሮች የሚቆጠር የመንግስት ገንዘብ ለመዝረፍ ይጠቀሙበት ነበር የተባለ ዘዴ መሆኑን ዘጋቢያችን ዳርን ቴይለር ከጆሃንስበርግ ዘግቦታል። አዳነች ፍስሐዬ ታቀርበዋለች።
በደቡብ አፍሪቃ የሙስናን ተግባር የሚከታተለው ድርጅት ስራ አስኪያጅ ዴቪድ ሉዊስ ስቴት ካፕቸር የሚለውን ቃል የመንግስት የኤሌክትሪክ መብራት አከፋፋይን የመሳሰሉት የመንግስት ውሳኔ ሰጪ ተቋማትን ለመያዝ የሚደረግ የተራቀቀ የፖለቲካ ሙስና ነው በሚል ይገልጹታል።
If you want to corrupt a contract and you a private sector
አንድን ኮንትራክት በሙስና ማግኘት ከፈለክ፣ የአንድ የግል ዘርፍ ኩባንያ ለመያዝ ብትፈልግ፣ የኮንትራክቱ ኃላፊዎች ጋር ሄደ ጉቦ ብትሰጣቸው ስምምነት ላይ መድረስ ትችላለህ።
ጉቦውን ከተቀበሉ በኋላ ይከፋፈሉታል። ብዙውን ጊዜ መሰራት የነበረበት ስራ አይሰራም ወይም ጥራት አይኖረውም። የቀድሞው የደቡብ አፍሪካ ፕሬዝዳንት ዙማ የጉፕታ ወንድማማቾች እንዲሁም ብዙ የሀገሪቱ ከፍተኛ ባለስልጣኖች የአንዳንድ የመንግስት ተቋማት ኃላፊዎችን ሙስና ውስጥ አስገብተዋል በሚል ይከሰሳሉ።
You ensure that the board is corrupted. You ensure the board tender committee is corrupted.
ቦርዱ ሙስና ውስጥ መግባቱን ታረጋግጣለህ። የቦርዱ ኮሚቴንም ሙስና ውስጥ አስገባለህ። አላማ እንዲሳካም ዋና ስራ አስፈጻሚው የሙስና አካል እንዲሆን ታደርጋለህ። የሚመለከተው የመንግስት ሚኒስትርም እንደዚሁ። እንዲህ አይነቶቹን ውሳኔ ሰጪ ተቋሞችን በዚህ መልክ እጅ ውስጥ ካስገባ በኋላ በመንግስት የንግድ ተቋማት ውስጥ ሊኖሩ የሚችሉ ኮንትራክቶችን ታገኛለህ ማለት ነው።
ሊውስ አያይዘውም ስቴት ካፕቸር የተባለውን የሙስና ዘዴን ያቀነባበሩ ሰዎች ለዚህ ያህል ጊዜ ሊዘልቁ የቻሉት በትክክለኛ ቦታዎች የተቀመጡት ሰዎች ተገቢ እንዳልነበሩ እንደሚያሳይ ጠቁመዋል። ዙማ ለምሳሌ ምርመራ እንዳይካሄድባቸው ለመከላከል ሲሉ በሕግ አስከባሪው አገልግሎት ውስጥ ተባባሪዎቻቸውን በኃላፊነት ደረጃ አስቀምጠው ነበር ይባላል። የአፍሪካ ብሔራዊ ኮንግረስ መሪ የወቅቱ አዲስ የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ አንዳንድ ከጉቦ ጋር የተሳሰሩ ባለስልጣኖችን ከስራ ማባረራቸው ታውቋል።
የራማፎሳ አስተዳደር እስካሁን ባለው ጊዜ ጥሩ ሰርቷል። በአፍሪካ ብሔራዊ ኮንግረስና መንግስት ውስጥ ያሉት ለውጥ ፈላጊዎች ስር በሰደደ ሙስና ውስጥ ከተዘፈቁ ወገኖች ሊደርስበት ከሚችል ችግር አንጻር ሲታይ ማለት ነው። ሆኖም ሁኔታዎች እየተለዋወጡ ይመስላል። ብቃት ሳይኖራቸው በከፍተኛ ስልጣን ላይ የተቀመጡ ሰዎችን አስመልክቶ የሚደረግ ለውጥ ጊዜ ይወስዳል።
ዙማን የሚቃወሙ የመንግስት የንግድ ተቋማት ሚኒስትር ፕራቪን ጎርደን ደቡብ አፍሪካ ስቴት ካፕቸር በተባለው የሙስና ዘዴ ምክንያት ቢያንስ 100 ቢሊዮን ራንድ አጥታለች ብለዋል። ይሁንና ከፍተኛ ባለስልጣኖችን የሙስና መረብ ውስጥ በማስገባት ለመጠቀም በሚደረገው የሙስና ተግባር በሀገሪቱ ላይ ምን ያህል የኢኮኖሚ ጉዳት እንደደረሰ ግን ምን ጊዜም ቢሆን ሊታወቅ የሚችል እንደማይመስላቸው ልውስ ገልጸዋል።
Whatever estimate you arrive at will always be a gross underestimate. These arrangements happen.
ምንም አይነት ግምት ላይ ቢደረስ በትክክለኛው መጠኑ አይቀርብም። እነዚያ የሙስና ተግባሮች የሚከናወኑት በሚስጥር ነበርና።
ስለ ሙስና ጉዳይ የሚከታተል ቡድንና ጋዜጠኞች አንዳንዶቹን በሚስጥር የተከናወኑ የሙስና ተግባሮችን አጋልጠዋል። የደቡብ አፍሪካ የባቡር ሐዲድና መብራት ኃይልን ያካተቱ ኩባንያዎችን ከዙማ ጋር ይሰራሉ በተባሉ ወንድማማቾች መያዛቸውን ነበር ለማጋለጥ የቻሉት ብለዋል። በደቡብ አፍሪካ የሙስናን ተግባር የሚከታተለው ድርጅት ስራ አስኪያጅ ዴቪድ ሉዊስ
This must be a fraction of the procurement corruption pursuant
ይህ ስቴት ካፕቸር በተባለው የሙስና ዘዴ ስፋት አንጻር ሲታይ ከዚህ የሚገኘው ኢሚንት ነው። ይህ ሲባል ግን በቢሊዮኖች ስለሚቆጠር አንድ ነው የምናወራው።
ሊውስ አያይዘውም ይህ ከሌላው ጋር ተዳምሮ ሲታይ ሀገሪቱ ስር በሰደደ የሙስና ሌብነት ምክንያት ምን ያህል ገንዘብ እንደተበዘበዘች መገመት እንደሚቻል ገልጸዋል። ስቴት ካፕቸር የተባለውን የሙስና ዘዴን የሚከታተለው ኮሚሽን የሙስና ማስረጃ ማቅረብ ብቻ ሳይሆን ሰዎችና ተቋማት እንዲገቡበት እንደሚፈልጉ አስገንዝበዋል።
ኮሚሽኑ ይህ እንዴት ሊሆን እንደቻለ እንዲጠይቅና እንዲያጋልጥ ፈልጋለሁ። ሁለተኛ እንዲህ አይነት ተግባር እንዳይደገም ለመጣር መወሰድ ያለባቸው እርምጃዎችን ለይቶ ማቅረብ አለበት።
ፖሊሶችና አቃቢያነ ሕግ የኮሚሽኑን መኖር ምክንያት በማድረግ ስራቸውን ከማከናወን ገሸሽ እንደማይሉ ተስፋ አድርጋለሁ ብለዋል። የኮሚሽኑ መኖር ጥፋተኛ የሆኑ ወገኖች ምንም ቢሆን ምን ሊታሰሩ አይችሉም ማለት አይደለም ይላሉ ሉዊስ። የቀድሞው የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማና ልጃቸው ዱዱዛን ከሙስና ጋር በተያያዙ የተለያዩ ክሶች ፍርድ ቤት ቀርበዋል።
እነዚህ ሰዎች በአንዳንድ የአገሪቱ ክፍሎች በተጎጂነት ደረጃ ሊታዩ የሚችሉበት ሁኔታ አለ። በአንዳንድ ነጥቦች እነሱና ደጋፊዎቻቸው አፍራሽ ኃይል ሆነው ሊቀርቡ ይችላሉ። ውሎ አድሮ ግን የእነዚህ ሰዎች ለፍርድ መቅረብ ፍትህ ሊያስገኝ ይችል ይሆናል።
ከቀድሞው የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ ጋር በመተባበር በሙስና ተግባር ተዘፍቀዋል የሚባሉት የጉብታ ወንድማማቾች በአሁኑ ወቅት በተባበረው የአረብ ኤሚሬቶች ይኖራሉ ተብሎ ይታመናል። ስለሆነም የደቡብ አፍሪካ የፍርድ ሚኒስቴር ወንድማማቾቹን ለሀገሪቱ ባለስልጣኖች እንድታስረክብ እየተደራደሩ መሆኑ ታውቋል። ደቡብ አፍሪካ ውስጥ ከፍተኛ ባለስልጣኖችን ተባባሪ በማድረግ ስለሚካሄድ የሙስና ተግባር የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።
የተከበራችሁ አድማጮች፣ በእኛም በኩል ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። የስርጭቱ ፕሮዲውሰር ንጉሡ ታምሬ፣ ቴክኒሻን ሱሌማን ተራዋሊ፣ የዌብና ማኅበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው፣ እንዲሁም
በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታዬና
እኔም ሰሎሞን አባተነን አብራችሁን ስለ ቆያችሁ እናመሰግናለን።
ከዚህ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።